ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ጥልኝ እንደምን አመሻችሁ ቆንጆቻችን። ዛሬ ሰኞ የካቲት 13 ቀን 2015 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል።
የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ
ሰኞ የካቲት 13 ቀን 1175 ቀናት አለፋቸው።
የወጣቶቹ ሰቆቃ ያብቃ እንበል እስከ መቼ?
ሸብረክ ብለው ቃል ኪዳን ግዳጅን አፍርሰው ካገዛዙ ጋር ሊሞዳሙ የተነሱትን በጥብቅ የምናወግዛቸው በሰላም እንታገላለን ማለት እንጂ እጅ ሰጥተን ለዘረኞች እንንበረከካለን ማለት አይደለም። ሊሆንም አይችልም። ለዚህም ነው በሰላም ትግል ሽፋን ትልን ደብዛውን እንዲያጠፉ የሞከሩ ወኔሊስ ምሁሮችን አጥብቀን ስናወግዝ የቆየነው። ውስጡን ካላጠቡት ላዩ አይጠራም በሚል ርዕስ የቀረበ የዕለቱ የፍኖተ ዲሞክራሲ ሐተታ ነው። ከዜናው በመከተል ይቀርባል። በማስከተልም ከህይወት አሰፋ የተላከልንን ወቅታዊ ጽሑፍ አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል።
በቅርቡ በኮሎኔሉ ድጋፍ በጽንፈኛ የኦሮሞ ዋህብይ እስላሞች በጉልበት ተገፍተው ከአመራር የተወገዱት በሃጂ ሙፍቲ የሚመራው የጥንታዊ እስልምና እምነት ተከታዮች ተቃውሞ እያሰሙ ነው። በምስራቅ ወለጋ የሚገኙና በቅርቡ በኮሎኔሉ ድጋፍ በጽንፈኛ የኦሮሞ ዋህብይ እስላሞች በጉልበት ተገፍተው ከአመራር የተወገዱት በሃጂ ሙፍቲ የሚመራው የጥንታዊ እስልምና እምነት ተከታዮች ናቸው። በጉልበት ዋህብያ አንሆንም የሚሉት ንጹሃን ጠንከር ያለ ተቃውሞም በድፍረት ሲያሰሙ ሰምተዋል። አክራሪው የኦሮሞ ዋህብይ ሰላምና ጽንፈኛው የኦሮሞና የደቡብ የጴንጤዎች ቡድን በቅርቡ ያለ የሌለ ገንዘብ በማዋጣት በአብይና በሽመልስ ድጋፍ በነ ዮናታን ትልሚት በእዩ ጮፋ ምኞት በኃይል እጁን ጠምዝዞ ለውይይት እንዲያስቀምጥ ካደረጉ በኋላ በስልጣው ሙጅብ አሚኖና በነ አህመዲን ፉካራና ዛቻ የፈረሰው የሃጂ ሙፍቲ ዑመር ኢድሪስ መጅሊስ በመነቃቃት ወደ አደባባይ መውጣት ጀምሯል። በክርስቲያኖች ችግር ወቅት በተለይ የጥንታዊቷ እስልምና ወንድሞቻችን ከኛ ጎን ቆመው ስለኛ ሲሞግቱ ጥቁር ለብሰው ዱዓ ሲያደርጉልን እንደነበር የሚታወስ ሲሆን ዛሬም እኛ ለሙስሊሙ ሙሉ ድምጽ መሆን እንደሚገባንና እጅ ለእጅ ተያይዘን ኢትዮጵያ ልናሻግር ይገባናል የሚል መልእክትም ከክርስቲያን ምዕመናን ሲሰማ ሰምቷል። ኦኤምኤን ኬኤምኤን እና የትግራይ አክቲቪስቶች የሚመሩት የአክራሪው የኦሮሞ ዋህብይ ቡድኖች በገንዘብና በሚዲያ ጭምር ፋይናንስን በማድረግ የግንጠላ ቡድኖች ልሳን ሆነው ያገለግሉ በነበረ ጊዜ እነዚህ ሙስሊም እህት ወንድሞቻችን ያደረጉት ሁለታ መቼውንም የሚረሳ አይደለም ብለዋል። በተጨማሪ በደቡብ ወሎ ኮምቦልቻ ከተማም የሃጂ ኢብራሂም ሱፋ መጅሊስ አይመራንም በማለት ሙሉ በሙሉ እየተቃወሙ ሰልፍ ወጥተዋል። የሆነ ግቀኝ የሆነው ኢብራሂም ሱፋ መጅሊሱን አይመራውም ተቀዳሚ ሙፍቲ ሃጂ ዑመር ኢድሪስ ይመለሱ የሚል መፈክር በመያዝ ህዝባዊ ተቃውሞ አድርገዋል። የከተማዋ ነዋሪዎች በሙፍቲ ሃጂ ዑመር ኢድሪስ የተተኩ የመጅሊሱን አመራሮች በመቃወም ወደ ከተማዋ አደባባይ በመውጣት ተቃውሟቸውን ገልጸዋል። የኦነግ ቀኝ የሆነው ኢብራሂም ቱፋ መጅሊሱን አይመራውም በፈንቀለ መጅሊስን እንቃወማለን መጅሊስ የሙስሊም እንጂ የአብይ ተቋም አይደለም ሃይማኖት በገንዘብ አይቀየርም መሪያችን ሀጅ ዑመር እንድሪስ ናቸው ለሃይማኖታችን እንደሰዋለን የሚሉና ሌሎችን በርካታ መፈክሮችም ታይተዋል። ሰሞኑን የአማራ ብልጽግና ቅርንጫፍ ጽህፈት ቤት በጠራው የካድሬዎች ስብሰባ ቀጠረኛው ግርማ የሽጥላ ኮሎኔሉን ሲያጋልጥ የነበረ አቶ ያሱ መስፍንን ከስብሰባ አዳራሹ እንዲባረር ማድረጉ ተሰምቷል። ይህ ጸረ ህዝብ የግንጠላ ቡድን የሚመራው በድኑ በአዴን ዛሬም በብልጽግና ሽፋን እየተንቀሳቀሰ ያለ እንዳጠቃላይ ህዝባዊ ተቃውሞ ተነስቶበታል። እርስ በርሱ የማይተማመነውና በጥርጣሬ የሚታየው ሳይስማማ የሚለያየው የባአዲን ጥርቅም ዛሬም እርስ በርሱ በመበላላትና በመነጫጨር እንዲሁም ደግሞ እዚህ ግባ የሚባል መፍትሄ ሳያመጡ እንዲሁ በመሰብሰብና አላስፈላጊ ወጪ በማድረግ ብሎም የህዝብን ንብረት በመከፋፈል ይታወቃሉ። ዛሬም ከስብሰባ አዳራሹ እንዲወጣ የተደረገው እያሱ መስፍን ከወር በፊት የኦዲድ መሪ ሽመልስ አብዲሳ በባህር ዳር ከተማ ባደረገው ስብሰባ ላይ የኦዲድ አገዛዝ በማራዝ ሞት ቀጥታጁ አለበት በማለቱ ነው። ጠንካራ ትችት በመሰንዘሩ ምክንያት ጥርስ ተነክሶበት መቆየቱን ምንጮች ገልጸዋል። ሰሞኑን በአገዛዙ በተጠራው ስብሰባ ነፍሰ በለው ግርማ የሽጥላ እያሱ መስፍንን የሌሎች አጀንዳ አስፈጻሚ ነህ፣ ባለፈው የኦዲድ አመራሮችን በመድረክ በመዝለፍ አመራሩ እርስ በርሱ እንዲጠራጠርና እንዳይተማመን አድርገሃል በማለት ወንጅሎታል። ዛሬም ይህንኑ አጀንዳ ይዘህ ነው የመጣው በሚል የጸጥታ ኃይሎች አስገድደው ከስብሰባ አዳራሹ እንዲያስወጡት ማድረጉን ተሰምቷል። ይህ ቡድን ዛሬም ቢሆን ህዝብን እየበዘበዘና እንዲሁም ደግሞ በመብታቸው ተጠቃሚ እንዳይሆኑና በሌላ አካባቢ የሚኖሩትም እንኳን አቤት እያሉ የሚሰማቸው በማጣቱ በርካታ የባአዲን ነባርና አዲስ አመራሮች በማፈንገጥ ላይና እርስ በርስ በመቀቃር ላይ መሰንበታቸው የሚታወስ ነው። ከዚህም የተነሳ በርካታ የኦዲድ ቀጥረኞች ከታችኛው ያለውን ካድሬ እርምጃ በመውሰድ ላይ መጠመዳቸውም የሚታወቅ ነው። ዛሬም ስብሰባ ላይ የተጨቃጨቁና እርስ በርስ ባለመተማመን አንዱ ሌላውን እንዲወጣ በማድረግ ላይ እንዳሉና ወደፊትም እስከ መጠፋፋት የሚደርሱበት እድል እንዳለ ይልቁንም ካሁኑ ተመልሰው ከህዝብ ጎን ሆነው አገዛዙን ከነግብር አበሮቹ ሙሉ በሙሉ በመካድ ነገ ራቁታቸውን እንዳይቀሩ የህዝብ ሽፋን እንዲያገኙ የሚያረጉበት እድል በእጃቸው ነው ተብሏል። ለተከታታይ 6 ቀን በወልቂጤ ምንም አይነት የሥራ እንቅስቃሴ ሳይኖር ቀጥሏል። በወልቂጤ ከተማ ለሰዎች ህልፈት ምክንያት ናቸው የተባሉ አካላት ተጠያቂ እየተደረጉ አይደለም ሲሉ ማሮቹ አማረዋል። በወልቂጤ ከተማ ባሳለፉ የካቲት 8 ቀን ማሮቹ ባካሄዱት ሰላማዊ ሰልፍ ከተፈጠረው አለመረጋጋት በኋላ አገዛዙ በሰልፈኞቹ ላይ ያልተመጣጠነ ኃይል ተጠቅሞ የሰዎች ህይወት እንዲያልፍ አድርጓል። እንደማሮቹ ገለጻ በከተማዋ በስድስት ቀናት አድማ ያልተሳተፈው የገበሬ የወልቂጤ እንዲሁም ደግሞ የክፍለ ከተማው ኗሪ የዩኒቨርሲቲው አካባቢ ጨምሮ በሚገኝበት በዛሬው ዕለት እንቅስቃሴ አልባ እንደነበር ተነግሯል። በቀን ገቢ የሚተዳደሩ ሰዎች በአድማው የደረሰባቸውን ኢኮኖሚያዊ ጉዳት ለማካካስ በሚልም ኗሪዎች የምግብ ድጋፍ ሲያደርጉ እንደነበርም ተስተውሏል። ማሪው ለማንኛውም አይነት ንግግር በሰርፉ የነጻዋን ህይወት የቀጠፉ አካላት ተጠያቂ ሊሆኑ ይገባል የሚል ቅድመ ሁኔታ አስቀምጧል። በከተማዋ ባንኮችን ጨምሮ የግል ተቋማት የተዘጉ ሲሆን በከተማዋም ሆነ ከተማዋን አቋርጠው የሚጓዙ የትራንስፖርት ተሽከርካሪዎች እንቅስቃሴ እንደሌለም ተነግሯል። ነገር ግን አሁን በወልቂጤ ከተማ የተከሰተው የውሃ እጥረት ተባብሶ እንደቀጠለ ነው። የእሳት አደጋ ማጥፊያ መኪና ከወንዝ እየቀዳ የነፍስ አድን ስራ እየሰራ ቢሆንም እንኳን ይህም በቂ እንዳልሆነና በርካቶች በዋጥም እንዲያልቁ ተገደዋል። ሁሉም ሰው በሚባል ደረጃ ውሃ ፍለጋ ላይ በማተኮር ለስራ መስተጓጎል እንደ ትልቅ መንስኤ ሆኖ ተነስቷል። በኢትዮጵያ የጤፍ ዋጋ በኩንታል ወደ 7000 ማሻቀቡ ለበርካቶች ቅሬታ አስነስቷል። አብዛኛው ምርት ለከተሞች የሚያቀርቡ የህብረት ስራ ማህበራት ከፍተኛ ጭማሪ ያሳየው የገበያ ስርዓቱ መሪ በማጣቱና አርሶ አደሮች ምርቱን ወደ ገበያ ማውጣት ባለመፈለጋቸው ነው። ከአገዛዙ ጋራ ጥብቅ የሆነ ቂምና በቀል ያላቸው አርሶ አደሮች ንብረታችንን እንዴት አገዛዙ ሊያዝብን ይችላል በሚል ለማሱን አገዛዙ በፈለገው መንገድ እንዲያሳልጡ ስላስገደዳቸው ያንን ቂም በማድረግ ዛሬ ጠፋችንን ገበያ አንማጣም በሚል አድማ ውስጥ ያሉ አስተዳደሮች እንደነበሩም ተገልጿል። አስተዳደሮች ለህብረት ስራ ማህበራት ጠፍ በብዛት የማይሸጡት ማህበራቱ የሚያቀርቡላቸው አካባቢ ካድሬ የተመነላቸው ዋጋ ነጋዴዎች ከሚሰጧቸው ዋጋ አነስተኛ በመሆኑ እንደሆነ ተመላክቷል። ማህበራቱ ለአንድ ኩንታል ጤፍ የሚያቀርቡት ዋጋ 4500 ብር ሲሆን ነጋዴዎች ግን 6000 ብር ድረስ እንደሚያቀርቡም አርሶ አደሮቹ ቅሬታቸውን አሰምተዋል። ዜናው በዚያ በቃ።
የሰኞ የካቲት 13 ቀን 2015 ዓመተ ምህረት የፍኖተ ዲሞክራሲ ሀተታ ውስጡን ካላጠቡት ላዩ አይጠራም። ሰማት እስከመቼ ብንልም የሚያስገርመን አይሆንም። በጣሊያን ወረራ ጊዜ የካቲት 12 ቀን 1929 ዓመተ ምህረት ሁለት አርበኞች በአዲስ አበባ ከተማ በግራዚናኒ ላይ ቦምብ ወርውረው ስለቆሰሉት የፋሽስቶቹ ወታደሮች ብዙ ሺህ ሰው በግፍ ጨርሰው መክረማቸውን በማስተዋል እስከዛሬ የካቲት 12 ቀን የሰማዕት ቀን ይከበራል። ሁለቱ አርበኞች የወሰዱት እርምጃም በአርበኝነት ሲፈረጅ ቆየ እንጂ ኋላ ኢህአፓ ሰው አስጨረሰ በሚል ሊተቹ እንደተነሱት ማፈሪያዎች የውግዘት ምክንያት አልሆነም። የሂትለር ናዚ ኃይልም አንድ ሰው ሲገደልበት መንደር ሙሉ ሰው አፍሶ ይጨርስ ነበር። ይህ ግን ትግሉን አላቆመውም። ቪየትናም፣ ካምቦዲያ፣ አሜሪካ ሀያል ነው ብለው አልገበሩም። አንድ ሆነው ተጋፈጡት አሸነፉት እንጂ። ሰማዕትን ስንዘክር አኩሪ ገድላቸውን እንቀጥል በሚል መንፈስ እንጂ አገራችን ተጨንቃ ዛሬ ሙቱልኝ እስካለች ድረስ እንሰዋላታለን ለማለት እንጂ አቅም የለንም አንችላቸውም ብሎ በቀቢጸ ተስፋ ለመንበርከክ አይደለም። በታሳስ መጨረሻም በአጼው ዘመን የተገደሉትን እነ ጥላሁን ግዛውና ተማሪዎችንም ስንዘክር መፈንቅል የሞከሩትንና ሕይወት የገበሩትን ታሳሳውያን ስናስታውስ በአዎንታዊ የትግል መንፈስ እንጂ የታገለውን ሕዝብ አስጨረሰ ወዘተ ብሎ በአሳፋሪ ደረጃ ለማላዘንም አይደለም። አለመስዋዕትነት ስርየት ነጻነት የለም። በቤተ ክርስቲያን ላይ ኮሎኔሉና ዘረኛ ጭፍሮቹ ያመጡትን ጥቃት በመቋቋም የተሰዉ በርካታ ወገኖቻችን ሁሉም የሚዘከሩ እንጂ የሚረሱ ወይም አላቅማቸው የሚባሉ ሊሆኑ አይችሉም። ለዚህ ነው ሸብረክ ብለው ቃል ኪዳን ግዳጅን አፍርሰው ካገዛዙ ጋር ሊሞዳሙዱ የተነሱትን በጥብቅ የምናወግዛቸው። በሰላም እንታገላለን ማለት እንጂ እጅ ሰጥተን ለዘረኞች እንንበረከካለን ማለት አይደለም፣ ሊሆንም አይችልም። ለዚህም ነው በሰላም ትግል ሽፋን ትግልን ደብዛውን ሊያጠፉ የሞከሩ ወኔ ቢስ ምሁሮችን አጥብቀን ስናወግዝ የቆየ ነው። የመብት አስጠባቂ ነን ብለው በረባ ይዘት መብት ብለው ሲሰለፉ ሻማ ሲያበሩ ገዳዮችን ሲያጋልጡና ሲያወግዙ ባለማየታችን ከነመሪያቸው ሲከስሙ ብዙም አላዘንላቸውም። የኮሎኔሉን መብት አስጠባቂ አካል ያው እንደተጠበቀው ለኮሎኔሉ ሽፋን ሊሰጥ የተገደሉትን ቁጥር ቀንሶ ሊያቀርብ አንድ ጎንዮሽ ዘገባ ሊያሰፍን ቆመ እንጂ የነሱ መሳሪያ ሌላ የሚያስከብር ሥራ ሲሰራ ያልታየና ሊታየም የማይችል ነው። ዘረኞቹን አጅበው ከርመው በወሳኝ ጊዜ ህዝብን ክደው ፍጅት ሲካሄድ አላየንም አልሰማንም በሚል ጭጫሉ ክፍሎች ከሃዲዎች ወይ ከማይካድራውና አማራ ፈጅ ወያኔ ጋር ተሰልፈው የቆዩ ክፍሎች ዛሬ ከመቅጽበት ከህዝብ ጎራ ተደባልቀን የኮሎኔሉን ጸያፍ ድርጊት ተቃዋሚ ነን ቢሉ ህዝብን ተደባልቀው ትግሉን ሊያደባዩ እንጂ ጥርቅ ብለው አጥቂ ሊደግፉ ሊረዱ እንጂ ለሌላ እንዳልሆነ ሁሉም አውቆ ሊያርቃቸው ያጋልጣቸው ይገባል። እርቅና መግባባት ወይም ሰላማዊ ትግል የሚባለውን ሁሉ ትግልን ለማፈል ትግልን ትቶ ለመንበርከክ ካዋል ነው ከባድ ስህተት ለመሆኑ ሊሰመርበት ሊታወቅ ይገባል። 27 ዓመታት ሙሉ ወያኔ የምን እርቅ ታገሉን ከቻላችሁ ሲለን የነበረውን መዘንጋት አይገባም። ቁርጠኛውን ትግል መላ ወይስ ዱላ ብለው ያወገዙትም እነማቹ ፕሮፌሰር ትግልን ጎድተው ወያኔን ተቀሙ እንጂ ያመጡት ጥቅም የለም። አስታራቂ ሽማግሌዎች ተብለውም የተኮለኮሉ የእስራኤልና የአሜሪካ ቀጥረኞች ወይም ህዝብን የካዱ ምሁሮችና ሴቶች ጥቅም የሰጡት ትላንትም ዛሬም ላገዛዙ እንጂ ለህዝብና ለሀገር አይደለም። አይተነዋል፣ ኖረነዋል፣ ተጎድተንበታልና ትምህርት አለመቅሰም ጅልነት ነው። ቤተክርስቲያንን ሊከፋፍል ሊያጠፋ በቃልና በዘለፋ ብቻ ሳይሆን በተጨባጭ ሰይጣናዊ እርምጃ የተነሳው ዘረኛ አገዛዝ ዓላማውና ግቡ ኢትዮጵያንና አንድነቷን ማክሰም ነው። ቃላት ቢደረድር ቢያደናግር ወዘተ ግቡ ያው ነው። እግር ኳስ ተጫዋቾች ሞሳ ሰራ ሸወደ የሚሉት አይነት ነው። ይህን ዘንግቶ ለማደናገሪያቸው ሰለባ መሆን ያስወቅሳል። ጥቃቱ አገር ላይ ነውና ሰርቶ አደሩ አርሶ አደሩ ወንድ ሴቱ ወጣት ሽማግሌው አገር ሰማያትን ትጠይቃለችና በትግል ምላሽ ይስጣት። ዘረኛው ኮሎኔል ከናገዛዙ ይውደም። ድል ለኢትዮጵያና ኢትዮጵያዊነት። ለከትያጣ የዋህነት ውሎ አድሮ ጅልነት። ከህይወት አሰፋ። እየታየ ያለውን ፍርጥርጥ ያለ እውነታ በመሸፋፈን ከመንጋሹ ማምንቱና ተከታዮቻቸው አፍ እየነጠቁ አርዮሳዊ አስተምህሮታቸውን በረከሰ ህሊናቸው ዘርተው መከራ ሲያፋጭዱን የኖሩ ብዙዎች ነበሩ የሚለው አገላለጽ ግን አሁን ላይ የሉም ለማለት የታሰበ እንዳልሆነ አድማጭ እንዲገነዘብልኝ ይፈልጋለሁ። የተባለውን ብቻ እንደ ውሻ አንጠልጥለው የህዝብን አመለካከት ሲያዛቡና ለትግል እንቅፋት ሲሆኑ ደከመኝን ፈጽሞ የማያውቋት እንደነበረ ስንታዘብ የኖርነው ክስተት ሲሆን ይህን ሐሳቤን እያሰፈርኩ እስካለሁበት ጊዜ ድረስ ችግሩ ተባብሶ የቀጠለ መሆኑን ማንም ያጠዋል ብዬ አልገምተም። ጨለማ ነው ሲባሉ ነግቷል የሚሉ ህሊና በዚሮች የረከሰው ህሊናቸውን ከኋላ አስከትለው በልቶ የማይጠረቃው ተውሳካም ከርሳቸውን ደግሞ በየመምሪያው ቢሮ ውስጥ ልናይ ስንገደድ ከመገረም አልፎ ትዝብታችን ወሰን እንደማይኖረው ከወዲሁ መናገር ይቻላል። አምሯቸውን ሸጠው ኑሯቸውን በመልጃና በመታየ መሰረቱት የዘመኑ ተረኛ ምስለኔዎች ኦሮሚያ ምድር ላይ ሆነው የማይፈጽሙት በደል አለ ማለት ከቶውንም አይቻልም። ርካሽነትና ወደድባይነት ጥግ ደርሰው ግልብ በሆነ ማንነት ውስጥ ሲጸርጹ እንደነዚህ አይነቶቹን የህዝብ ነቀርሳዎች ማየቱ ደግሞ የተለመደ የየዘመናት መገለጫ ለመሆን የደረሰበትም አጋጣሚ አልጠፋም። ከ50 አመታት በላይ ተቆራኝቶን የኖርነው ይህ ክፉ ልማድ የህዝብን ትግል እያሽመደመደ ነጻነት እንደ ሰማይ እንዲርቀን አድርጎ ኢትዮጵያ ምድር ላይ ጥቂቶች ነጭ ለባሽ ሆነው የኖርበትን ስናስብ ዛሬም ቢሆን የጭንቅላት ድክመት ባላቸው ድውያን እየተገዛን መሆኑን ሁሉም ይስማማበታል ብዬ አምናለሁ። ለህዝብ ደንታ የሌላቸውም ጥፍራም ያገር ሹማምንት ብልግናቸው እየዳበረ መጥቶ በህዝብ ላይ ደባ የሚፈጽም አረመኔ ቡድን ወሮን ያለ መሆኑን ከወያኔ ኦነጋውያንና አጫፋሪያቸው በቀር ሌላው ይህን ሀቅ ያጠዋል የሚል እምነት የለኝም። የሚሾሙትንና የሚሽሩትን የማያውቁ የወሬ አበጋዞች በነገሱበት አገር ላይ ምሁራኑና ገበዳዱ ዜጋ እየተገፋ በመተኩ ደናቁርት ካድሬ ቀመሶች የተሰገሰጉባት ኢትዮጵያ ለመሆን በቅታለች ለማለትም ያስችላል። አማራ ክልል ተብየው በጦርነትና በረሃብ እየተናጠባለበት ሰዓት ኦሮሚያና ሌሎች አጎራባች ክልሎች ላይ ደግሞ በደሉ አንድ አይነት የሆነና ይዘቱ ወጥነት የሌለው የሀገር ሀብት ምዝበራ እየተጧጧፈበት መሆኑን በቅርበት የሚታዘቡ ሁሉ የሚናገሩት እውነታ ነው። ያልተማሩ አባቶቻችን ያቆዩአትን ሀገር የተማሩ መሃይምናን አጠፋት እንደተባለውም ካቶ ወይም ከሻለቃና ከኮሎኔል ያልዘለሉ ጥፍራም ግለሰቦች ዙፋን ላይ የወጡ ከነርካሽ ጀሌዎቻቸው ጋር አገር ማውደማቸውን እያየ አላየሁም ለማለት የሚቃጣው ዜጋ ካለ ለእንዲህም ያለው ስም ለመስጠት ብዙ አለመጓዝን ይጠይቃል። ህዝብ እውነታውን አውቆ የሀቅ ጎዳናን እንዳይከተል በማሰብ ከአምባገነን መሪ በላይ አምባገነን ሆነው የተጣመመ መንገድ ሲመሩ የኖሩ ተማርን ባይ ባዶ ፕሮፌሰሮች እንደ ድሮ ሁሉ ዛሬም እንዳሉ ወደ ትምህርት ሚኒስቴር መስሪያ ቤት ጎራ ላለ ዜጋ ሁሉ ምላሽ እንደማያጣ ነው። መንግስቱ ኃይለ ማርያምም ሆነ መለስ ዜናዊ፣ ኃይለ ማርያም ደሳለኝም ሆነ ባለ ንግርቱ ዶክተር ያለን እና ይሄን የመሰለውን የህዝብ በደል ሲፈጽሙ ከረከሱ የሳውዲ ቀመስ ቱጃር ኢትዮጵያኖች ላይ ከላይ እንደጠቀስኩት ተማርን ባይ ቃለ መከንቱ ምሁራን ተብዮች ጋር ሆነው እንደነበርና እንደሆነም በዚህ ሐሳብ የሚስማሙ ብዙዎች ይሆናሉ ብዬ አምናለሁ። አይ ስህተት ነው የሚለኝም ካለ ፕሮፌሰር እንድሪያስ እሸቴንም ሆነ ፕሮፌሰር ይሳቅን አሊያም ዶክተር ፕሮፌሰር ብርሃኑ ነጋና ይሁዳው ልደቱን መጠየቅ ይቻላል። የህዝብን ትግል አመድ አድርገው ስንቱን ዜጋ ካስጨረሱ በኋላ መዳረሻቸውን ትምህርት ሚኒስቴር ህንጻ ላይ ለማድረስ ከሆነም ወንበሩ ሰው አለበት ልንላቸው እንወዳለን። ስልጣን በወጉና በቅጡ ተይዞ አግባብ በሆነ ቦታ ላይ ካልተቀመጠ መግማማቱን ሰበብ አድርገው የበሸቀጡ የእኩያን ስብስቦችን ያተማቸና ሲግማማ ይኖራል ማለት ነው። ሰው ገድሎ በመኪና ያስጎተተን አረመኔ ግለሰብና ደም ጠጥተው አልጠግብ ያሉትን ያጋንን ጭፍሮች ለፍርድ በማቅረብ ፋንታ ምህረት አድርጌያለሁ ተብሎ የሚቀለድባት ምድር ላይ የኖር ለመሆናችን የሚጠፋው ካለ እግዚአብሔር ይሁነው ብያለሁ። የሚፈሰው ደምና እንባ ዋጋ እያጣ መምጣቱ ከበስተጀርባው ባዕዳንን ጨምሮ ከላይ እንደገለጽኩት መዳረሻቸውን በቅጡ የማያውቁት ልክስክስ ምሁራን ተብዮችና መስመሩ የጠፋብን ድንጉጥ የህብረተሰብ ክፍሎች እየበዛን የመጣን ስለመሆኑ የብዙዎቻችን ደንታቢስነት ይናገራል። ይህ አይነቱ የልማድ ቆፈን መከራችንን በማስረዘም የምንከፍለውን የስቃይ ግብር ካለመጠን ጭኖብን ልንሸከመው ከማንችለው ደረጃ ላይ ደርሰናል። ብዙዎቻችን ግራ ተጋብተናል። የፍርሃት ቆፈንም የከበበን ስለመሆኑ አምባገነኖቻችን ራሳቸው ሊመሰክሩብን በወደዱ ነበር። ነገር ግን በራሳቸው ላይ መመስከርን ይጠላሉና አያደርጓትም። በፍርሃት ተንጦ መከራ ላይ የወደቀ ህዝብ ደግሞ ማገገሚያ የለውም ብቻ ሳይሆን እድሜ ልኩን እየበረገገና እየተሸበረ ይኖራል ማለት ነው። ይህ ብቻም አይደለም። ግራ ተጋብቶ በሽብር ውስጥ ያለ ህብረተሰብ ሳይወድ በግዱ በአምባገነኖች ሰንሰለት ተጠፍንጎ በአስማት እንደተያዘ ሁሉ ደንዝዞ ይኖራል ለማለትም ያስገድደኛል። ይሄ ደግሞ የአምባገነኖቻችን ዋናውና አብዩ መሳሪያቸው በመሆኑ መንግስተ ሰማያትን የጨበጡ እስከሚመስላቸው ድረስ ይፈነጥዙበታል። ቀንጃበሬውን በመሸጥ ትንሽ እህል ሸምቶ ህይወቱን የሚያቆየውን ድሃ አርሶ አደር በማሸማቀቅና በማወናበድ የአራት ኪሎን ዙፋን ለማቆየት የሚደረገው ሩጫ ገዢ ግለሰቦች ይለዋወጡበት እንጂ የአሮጌ ስርዓት ወራሽነቱ ሳይነካ እንዳለ መኖሩን የሚያረጋግጥ ነው። ይባስ ብሎ ደግሞ እንዳይን ብሌኑ የሚያያትን የአያት የቅድመ አያቶቹን ምድር ጦር አምርተው ሲገድሉትና ሲያስገድሉት መሰንበታቸው ከዚህ ህዝብ እጅ ያልበሉና ያልጠጡ ይመስል ፍጹም አረመኔዎች መሆናቸው ነው። አረመኔነት ከተነሳ ደግሞ የአረመኔነት መደቡ ይለያይ እንጂ መጠንና ይዘቱ ተመሳሳይነት ያለው ሆኖ መዳረሻው ከዚሁ ካልታደለው ህዝብ ላይ መሆኑ ሁሉንም ያስማማል ብዬ እገምታለሁ። ርካሽ ምሁራንና ካድሬዎች የልዩ ጥቅመኞችና ለአገር ደንታ የሌላቸው የየመስሪያ ቤት የመንግስት ተቀጣሪ ሰራተኞች ከሀገር አጥፊዎች ጋር በጋራ መሆን ያመጣብን ጣጣ ይህ ነው ላለመባሉ ብዙ ማስረጃዎችን መጥቀስ ይቻላል። አገር ስትሸጥ ተትርፉ የሚካፈሉ የሚመስላቸው እነዚሁ ሽንፍላ የዝ ክፍሎች የናትና ያባትን ምድር ገበያ አውጥቶ ለመሸጥ በሚደረገው ሽሚያ ላይ ወፍራም ገመድ ይዘው ሲጎትቱ መታየታቸው ምን ያህል ሀፍረተ ቢስ እንደሆኑ መታዘብ ይቻላል። ከ1966ቱ የአብዮት ፍንዳታ ዋዜማ ጀምሮ ለሚያከብሯት አገራቸው ውድ ደም እያፈሰሱ የተሰውት እንቁ ታጋይ ዜጎቿ እየተረሱ መዳረሻቸውን በማያውቁ ደንባራ የቄሮ መንጋዎች ስትታመስ መቆየቷ ለግዴለሽነታችን ዋጋ እየከፈልን መሆናችንን ልናጤን ይገባል። የዘፈን ዳርዳሩ እስክስታ ነው እንደሚባለው አይነቱን ሆነብኝና ትንሽ መንደርደሪያ መሳይ አቀረብኩ እንጂ የዛሬው መጣጥፌ የሚያጠነጥነውስ በራሳችን ችግር እየመጣን ባለው መከራ ላይ ነው። ቢቀሰቀሱን የማንነቃ አውቆተኞች ሆንና በራሳችን ችግር ለራሳችን የተረፈ መከራንም ስንሸከም የኖር ያንዳች አዚም ነገር ተጠቂዎች ሆነናል። በከበርቴው ስራት ይኖር ከነበረው ህዝብ ወኔ ባነሰ መጠን ለአደናጋሪዎችና ለቱልቱላ የብልጽግና መደዴ ካድሬዎች እጅ ሰጠን። ወኔያችንን የሸጥ ብዙዎች መሆናችንን ሌላ ነገር ያካል ፍለጋ ሳንሄድ ራሳቸው ብልጽግናዎች ይነግሩናል። ከስረ መሰረቱ በፖለቲካ ባለመገንባታችን ምክንያት የመጣው ሁሉ እስኪበቃው ድረስ ተጫውቶብን ሲሄድ ሌላ ወንጀለኛን ደግሞ ለመቀበል የክት ልብሳችንን መልበስ ልማድ አድርገነዋል። ምን ያህል እንደሚያሳፍርና እንደሚያሸማቅቅ ደግሞ የታዘቡን ሁሉ ይነግሩን ይችላሉ። ከላይ ለመጥቀስ እንደሞከርኩት ህዝብ ከተሸበረና ከተደናገረ ነገሩ ሁሉ ያበቃለታል ማለት ነው። ለአምባገነኖችና ለሰረኛ ቡድኖች ሰርግና ምላሽ ሆኖ አሁን ላይ የብልጽግና ወሮበላዎችና ጀሌዎቻቸው እንደሚጫወቱብን ሁሉ ነገ ለሚመጣውም ሌላ ሰረኛ ሀገር አጥፊ መሰረትን ይጥላል ማለት ነው። ይሄም ምናልባትም ከነኚህ አረመኔዎች ከተረፍን ማለቴ ነው። ሰዎቹ በልተን እንሙት በሚል መንፈስ የተሞሉ ስለሆነ ታጥቀን ካልተነሳን በስተቀር አገሪቱን ጃርት እንደገባበት የዱባ ጓሮ አድርገው እኛንም ለወሬ ነጋሪ ሳያስቀሩ እንደሚፈጁን ቄሮዎችንም ሆነ የሸኔ መንጋዎችን መጠየቅ ይችላሉ። የሰው ልጅ ውድ ህይወትንና የአገር ሀብትን ከመገበር ሌላ ምን ስጦታ እንዳለ ባላውቅም ከአምሳ ዓመታት በላይ እልፍ የዜጋ ህይወት ተቀጠፈ፣ የአገር ሀብት ወደመ። የተረፈን ነገር ቢኖር እድገታችን የኋሊት ሽምጥ መጋለቡ ነው። ወጉ አይቀርምና ከፊተኞች ፊተኞች እንዳልነበርን ሁሉ አሁን ደግሞ ከኋለኞች ኋለኞች ለመሆን በቅተናል። የዚህ ስረ መሰረቱ ደግሞ የእኛ ለከት ያጣ መወላወልና ሀቅን በቅጡ ተገንዝበን ለነጻነታችን ለመዋደቅ ቁርጠኛ አለመሆናችን ነው። መሞኘትና መታለል የግል ንብረታችን አድርገን ታጋይ ዜጋ እስከ ህይወት መስዋዕትነት ድረስ ዋጋ ሲከፍ እኛ እያሳነስ የጀግና ታጋይ ደጋፊዎችን ሳይቀር ስናሳድድ እንደኖርንም ከጎናችን ሆነው ሲታዘቡን የኖሩ ሁሉ መናገር ይችላሉ። ያም አለ ይህ አገሪቱ ተስቦ በመጣ የአገዛዝ ወረርሽኝ ሰበብ በመሸበርና በፍርሃት ልክፍት ተይዛ በጋራ እያጠፋናት መሆኑን ከወዲሁ ማጤንን ይጠይቃል። የታጋይ ደም በእኛም ላይ መጮህ አይቀርምና አገር አጥፊ እየረገጠው ያለውን የወንድሞቻችንን ደም ለመርገጥ ባንደፍር ጥሩ ይመስለኛልም እላለሁ። ኢትዮጵያን ብለው በክብር የተሰዉ ሁሉ ዛሬ በውርደት ሊያፈርሷት እንደሚቃትቱት ነፍጥ አንጎሎች ሳይሆን እትብታቸው ለተፈጠረባት ቅድስት ምድራቸው ሲሉ ነፍሳቸውን ሰጡ እንጂ ሌላ ጉዳይ ይዘው አለመሆኑን የሚያውቅ ያውቀዋል። ፈሉለት እስከ ሞት ጥግ ድረስ ያለውን መሪር ተጋርሎ ተጋፍጠው ሰማዕትነትን የተቀበሉ ቆራጥ ኢትዮጵያዊ ታጋይ አርበኞች ለሀገራቸው ሲሉ የተዋደቁ እንጂ የተለየ ጥቅም ፈላጊዎች ሆነው የረከሰ ሞት እንዳልተቀበሉ ገድለ ታሪካቸው ያስረዳል። እልፍ አላፍ ጀግኖች ለሀገር የተሰውት ከአገር በላይ ምንም ነገር እንደሌለና አገር ወልዶ መሳሚያ ድሮ መኳያና መቀበሪያ መሆኗን ከመረዳት አንጻር መሆኑን መገንዘብ ይገባል። ዛሬ ዛሬ አንድ የቸገረን ነገር አለ። የሰማት ደም ሕያውና ተከፍሎ የማያልቅ የሕዝቦች ዕዳ መሆኑን የመረዳት አቅማችን ኢምንት መሆኑ ነው። አምኖ መቀበልና የክብር ዕውቅና መስጠት በቂ ሆኖ ሳለ ተገቢ ዋጋ ለመስጠት የሚተናነቀን ዜጎች እንዳለንም በገቢር የምናየው ነገር ነው። በአባቶቻችን ደም ላይ ያለን መሆናችን እስኪዘነጋን ድረስ በእኛ ያልተመሰረተችውን አገር በጥጋብ ስንረግጥ ነገ ምን ይመጣል ብለን የማናስብም አልጠፋንም። የሰነበተ ዳቦ ቆሎ እየቆረጠሙ ከወራሪ ኃይላት ያስጣሏትን አገር ጮማ እየቆረጡ በውስኪ ሊሸጧት ካሰፈሰፉ ቅጥረኛ ባለጊዜዎች ጎራ የተሰለፍን እንዳለንም አዴፓንና የአዴፓን ርዝራዦች መጠየቁ ተገቢ ይሆናል። አገር መሸጡና ከአገር ሻጭ ነጋዴዎች ጋር መለጠፉ ስም ብቻ ሊሆን ይችል ይሆናል። የማይበላ የሽያጭ ጥርፍ ለመብላት ማሰቡም ሌላው የርካሽነት አባዜ ሲሆን ይችላል። መረሳት የሌለበት ዋናው ጉዳይ ግን የታጋይ ደም እንደ ቶን እሳት እየለበለበ ረፍት መንሳቱን መረዳት ከመቻሉ ላይ ነው። ለሕዝብ ሲባል የፈሰሰ የታጋይ ሰማዕት ደም በሕዝቦች የሚረክስ ከሆነ ውሎ አድሮ ፍርዱ በሕዝቦች ላይ እንደሆነ ዛሬ ላይ ደርሶ የምናየውን መከራ ጨምሮ ነገ የሚመጣውን ስቃይ በታሳቢነት ማየቱ የግድ ይላል። ይህን ደግሞ ለዘመናት ሲደርስ ያየነው በመሆኑ አንድ ሁለት እያልን ክስተቶችን በመመርመር መረዳት እንችላለን። ስርዓት በተለወጠ ቁጥር ያደፈ ልማዳችንን ተሸክመን ጎዳና ላይ የምንገኝ የልማድ ባሪያዎች ነን። አብዮት ከሩቅ ያስፈራናል ወይም አናውቀውም። በስሙ ካልሆነ በስተቀር ዓላማው ምን እንደሆነም ግራ እስከ መጋባት የምንደርስም ብዙዎች ሆነናል። አብዮት ወይም የተወሰነ የሕዝብ ክፍል ዓመፅ ማለት የአምባገነኖች ሹምሽረት እንደሆነ አድርገን ቆጥረን ለድግስ የተጠራን ይመስል ከበሮ ይዘን ስናጨበጭብ የምንታይም ቁጥራችን ቀላል አይደለም። ይህ ነው እንግዲህ የክፉ ልማድ ተሸካሚ ባሪያዎች የሚያሰኘን። አብዮት ማለት የከረመብንን የጨቀየ የአረመኔ ገዢዎች ያገዛዝ ዕድፍ አጥበን ወደ ጉድጓድ የምንከትበት የጠነከረ የሕዝቦች ክንድ ማለት እንጂ ከአሮጌው ሰው በላ ጭራቅ ወደ አዲሱ አጋንንት ገዥ ልንሻገር ጨርቃችንን ጥለን የምናብድበት ድግስ ማለት አይደለም። በዚህ ብዙ ተጎድተናል። ለአብዮት የተከፈለ ደም ለገዢዎች ግብር እየሆነ አዳራሹ በነጭ ለባሾች ሲሞላ እኛ የበይ ተመልካች ሆነን ስናጨበጭብ ኖረናል። ነጻነትን ተጠይፈን ባርነትን ስንልስ ያረመኔ ገዥ ጋሪጣ ጉሮሯችን ውስጥ ተሰንቅሮ ያንናገር ለጉሞን ይከርምና ኑሯችን ጎምዝዞን ቋቅ ሊለን ይደርሳል። ከሁሉም የሚገርመው ነገር ደግሞ ከትናንት ወዲያ ጊዜ ጀምሮ የተግማማ ስርዓት ቋቅ ሲለን መቆየቱን እየረሳን ሌላ ቋቁታን የመጠበቅ ልማዳችንን ማዳበራችን ነው። ታጋይ አርበኞች አሽቀንጥረው የሚጥሉትን የአፈና ስርዓት እኛ ተሻምተን ለመሸከም ስንሮጥ መውደቂያችን ገዢ ጫማ ስር መሆኑን አለማወቃችን ደግሞ የሞኝነታችን ወሰን ማጣት ሳይሆን እንዳልቀረ ነው። የሞኝነታችንን ድንበር አለመወሰን ደግሞ ለከቴሌደው የዋህነት ውሎ አድሮ ጅልነት መሆኑን መርሳት ጭምር እንደሆነ ከወዲሁ ማወቅ ግዴታ ይሆናል። ከታናናሾች ያነሱ ትምህርተ ቢስ ፖለቲከኞች እየተነዳን እድሜ ልካችንን የቅጥረኞችንና የአገር ሻጮችን በድን አብዘን ተጓዦች ለመሆን የወሰንበት እድሜ ጠገብ ልማዳችን እንደ ዛር ተጣብቆን አልላቀቅ ማለቱ ነው። ስደትና ረሃብን ተለማምደን ለመሰረታዊ የሕዝባዊ ዓመፅ እንግዶች የሆንባቸው ምክንያቶች ብዙ ቢሆኑም ዓመፅን ገፍትረን ጥለን መከራን እየተሸከምን ያለንበት ዋናው ነገር አገሪቱ በጥቂት በላተኛ ነቀዞች ተወራ የምትገኝ ስለመሆኑ የሚያሻማ ነገር አይኖርም። አገር በልተው ሊጨርሱ የተነሱትን ተምቾች ደግሞ በተለያየ የመደብ ክፍል መድበን ልናያቸው እንችላለን።
ብዙ ጊዜ ተደጋግሞ እንደሚተከሰው ስልጣን ፈላጊ ፖለቲከኞችና የየስራቱ ተቀላቢ ባለስልጣናት ሳይቀሩ አቋም የሌላቸው ታንሸራታች ተቃዋሚዎች ጭምር ዋና ዋናዎቹ ከሚባሉት ነቀርሶች መካከል የመጀመሪያዎቹ ይሆናሉ። አገር እንዳስለማና ዴሞክራሲ እንዳይሰፍ የሀገር ኢኮኖሚን ለብቻቸው አንቀው ይዘው ዘን የነጻነት ረሃብተኛ በማድረግ መብቱን ሲገፉት ለመኖራቸው ማጣቀሻ ለማግኘት ሩቅ መሄድን አይጠይቅም። ሴራ በተለወሰው መራራ ተንኮላቸው አሳር ፍዳውን እያስቆጠሩት መሆኑን ሳር ቅጠሉ ሳይቀር የአማራ መንደሮች የሚናገሩት ሀቅ ስለሆነ ይህን በዚህ መያዝ ነው። ክብራቸውን የሸጡ ምሁራንና ስግብግብ ነጋዴዎች የሥርዓቱን ዕድሜ ለማራዘም ከሚጥሩት የህብረተሰብ ክፍሎች መካከል ብዙዎቹ እንደሆኑ በየጊዜው የሚወጡት ፍንጮች ይጠቁማሉ። ተምረሽ ተምረሽ ምን ነው እንደገና መቃጠል አማረሽ እንደሚሉት ባለቅኔዎች ፊደልን ቆጥረው ክፉና ደጉን ለዩ በተባሉ ማግስት እየከፈለ ያስተማራቸውን ህዝብ ለወዳቸው ሲሉ ክደው ህሊናቸውን ያጋዩ እወደድ ባይ አለቅላቂ የብዙሃን መገናኛ ባለሙያዎች ህዝብን በማወናበድ ከሀቅ መንገድ እንዲርቅ ያደረጉበትን የረከሰ ተግባር ስናይ አገሪቱ ምን ያህል በተንኮል ሀረግ ተጠልፋ የወደቀች መሆኑን መረዳት አያዳግትም። ህዝብን አረም ጭነውበታልና ፍጥጥ ብለው በሐሰት ሊያወናብዱት ይጥራሉ። ሲሳካላቸውም የህዝብን አመለካከት ወደ አልሆነ ጎዳና ይወስዱትና መሃል መንገድ ላይ ይገትሩታል። ያኔ ነው እንግዲህ ህዝብ ሳይወድ በግድ የተባለውን እንዲቀበል የሚደረገው። የወንጀል ወንጀል ማለት ይህ ነው። በተካኑት የተንኮል ተግባር ህዝቡን እርስ በርሱ አጠላልፈው ድንበር በሌለው የውዥንብር ማዕበል እያላጉት ከቆዩ በኋላ ግራ መጋባት ሲጀምር ወደ ጌቶቻቸው ይሄዱና እላፊ ምስጋናን ይቸሩበታል። ጋዜጠኛ ማለት እንግዲህ ይህ ነው። ከስርዓት ወደ ስርዓት እንደ እባብ ቆዳቸውን እየገፈፉ ከጊዜው ጋር ሰልፋቸውን በማስተካከል የአምባገነኖች አፈቀላጤ ሆነው በመኖር በኩል ሆዳቸው እንጂ ህሊናቸው የማያውቀው መሆኑን እንዲያውቁት ብንነግራቸው አለማወቃቸውን ለማወቅ ማወቃቸውን ማወቃችን ያጠራጥረኛል። ምናልባትም ማወቃቸው ባለማወቃቸው ውስጥ ሆኖ ለማወቅ ተቸግረው ከሆነም ፈጣሪ ይርዳቸው። ህዝብን በማወዛገብ ህሊናቸውን ሽጠው ለሆዳቸው የሚሆን ርካሽነትን የገዙ አድርባይ መሆናቸውንም አልፈው የመጡበትና አሁን ላይ ያሉበት ሰብእናቸውን መናገር ይቻላል። በአገዛዙ እየተደጎማቸው የሐሰቱ ሽንብር የሚነዙት ገንዘብ የድሃ ህዝባቸው ሀብት መሆኑን እየረሱት ፍርጥርጥ ያለውን እውነት አደብቀው ሲዋሹት መኖራቸውን ደግሞ ልንዘነጋው የማንችለው በደል ነው። ቆየት ያለውን ክስተት እንኳ ትተን እስከ ዛሬዋ ዕለት ድረስ እየተደረገ ባለው የሴረኞች ጦርነት ላይ ምን ያክል የተዛባ መረጃ ለህዝብ እያቀረቡ መሆኑን ለታዘበ ሁሉ ጋዜጠኛ ለሆዱ እንጂ ለህሊናው የማይሞት መሆኑን መገንዘብ ይቻላል። እኔ በበኩሌ ከሰው በላ አምባገነን ጭራቅ ጋር ተፋጠው ለእውነት ሲሉ እውነት ተናግረው የኖሩ ጋዜጠኞች ጥሪ ብባል የኢሕአፓ የፍኖተ ዴሞክራሲ ጋዜጠኞች ውጭ ሌሎች አምስት ሐቀኛ ባለብዕሮች እንደማይሞሉ መናገር እችላለሁ። እነ ጳውሎስ ኞኞና እነ በዓሉ ግርማን የመሳሰሉ ለህዝብ ሲሉ ሕይወታቸውን የገበሩ ስመጥር ባለሙያዎች በነበሩበት ተቋም ውስጥ እንደ አሸን ፈልተው የህዝብን አመለካከት ሲያዛቡ የሚኖሩ አፈቀላጤዎችን ማየቱ የተለመደ ቢሆን የሚገርም አይሆንም። ኢሳት ተብየውን የይስሙላ አይንና ጆሮ ተቋም ጨምሮ ባህር ዳር፣ አዋሳ፣ መቀሌና ሌሎች የአገሪቱ ከተሞች ላይ የተቋቋሙት መንደርተኛ ሱልቱላ የመገናኛ ተቋማት ውሃ የማይቋጥር እንቶ ፈንቷቸውን በጥሞና ለተከታተለ ሁሉ ሴረኛና መናኛ ቁሳዊ ሰብዕና ያላቸው ሆነው የአገር ሀብት በከንቱ እየባከነባቸው የሚገኙ ድርጅቶች መሆናቸውን ሊረዳ ይችላል። ምክንያቱም በወግ ባልተመሰረተ አፋኝ ስርዓት ውስጥ ሊኖር የሚችለው የብዙሃን መገናኛና ባለሙያ ከወደ ህሊናው ሳይሆን አዳራሹ ሰፋ ብሎ ከ ከወደሆዱ ዘርጠት ያለ ምግባረ ብልሹ ግለሰብ ብቻ ነውና ነው። ያማለ ይህ ከላይ የተጠቀሱት አካላት ሰበብ በማድረግ የህዝብ ወኔ መላሸቁን ለመጠቋቋም የተነሳውበት ወግ መሳይ መጣጥፌ ለክርስቲያኖች እንደማይጥም ብረዳም የተናገርኩት ሁሉ እውነታን ያዘለ ከመሆኑ በላይ ማንም ሊጠራጠር የሚችል አይመስለኝም። በመሆኑም አንድ ህዝብ ወኔ አጥሮት አንገት ደፍቶ ለሽማምንት ማጎንበስን ስራዬ ብሎ ከተያያዘው የህግ የበላይነትን ለማረጋገጥ የሚደረገውን የነጻነት ትግል በከፊልም ቢሆን ከመጉዳት ወደ ኋላ እንደማይል ለማሳሰብም ጭምር ነው። ወያኔ አገር እያመሰ ሰላም በሌለበት ቀጠና ውስጥ መሆኑን አፋርና ወሎ ምድር ላይ የጦርነት እና የስደት መከራ ተዘርቶ እየታጨደ ባለበት የስቃይ መከር ወቅት ሰቆጣ ላይ ከጦርነት ወደ ልማት ተሸጋግረናል እየተባለ የሚጎሰመው ነጋሪት ጉዳይ መቼም ህሊና ላለው ሁሉ ፍርዱ ቀላል ሊሆን ይችላል። ይህ ነው እንግዲህ የአማራ ብዙሃን መገናኛ ውስጣዊ ገበና። ከጦርነት ወደ ልማት መሸጋገሩ ባልከፋ እሳት ሆኖ ይለበልባል። ነገር ግን አበርገሌና ዝቋላ ወረዳዎች በወራሪው ኃይል ተይዘው ህዝቡ የመከራ ገፈቱን እየተጎነጨ ባለበት ወቅት የአላማጣና የሙጃ ከተማዎች አካባቢው ማህበረሰብ ለዳግም ስቃይ መዳረጉን ዘንግተውት ዋግኽምራ ላይ አርሶ አደሮች ልማት በማልማት ላይ ይገኛሉ እያሉ ባህላዊ የእርሻ መሳሪያዎችን አስይዘው የቀረጹትን ቪዲዮ ያሳዩናል። መቼም መገረም እንዳልለው ሌላ ነገር ሊሆንብኝ ይችላል ብዬ በማሰብ ይሄን ትቼ ዶርን ሲያጣልሏት በመጫኛ ጣሏት ለማለት ወደድኩ። ከሰቆጣ ከተማ በ30 ኪሎ ሜትር ርቀት ላይ ወያኔ ህዝብ እያሰቃየ በሚገኝበት ወቅት የኛዎቹ እርጥብ ባለስልጣናት ወደ ልማት ተመልሰናል እያሉ ሊሰብኩን ሲሞክሩ በቀጥታም ሆነ በተዘዋዋሪ ከአራት ኪሎ ቤተ መንግስት የሚወጣውን ቀጭን ትዕዛዝ ለማስፈጸም የተቀመጡ መሆናቸውን ላፍታም ቢሆን እንኳ ህዝብ ያወቀባቸው መሆኑን ሊገነዘቡ አልቻሉም። ሰውየው እንዲሁ ስር በለቀቀ የአማራ ጥራቻ ውስጥ ተነክሮ እየተንቧቸ መሆኑን እና ከተዘፈቀበት የቀቢጠ ተስፋ ገንዳ ውስጥ ለመውጣት አለመፈለጉን ነጋሪ ሳንሻ እኛው እንናገራለን። እስከዛሬ ድረስ በዚያ ህዝብ ላይ የወረደው የግፍ ናዳ ባሰበው መጠን አልሄደለት በማለቱ ርር ድብን እያለ የሚይዘውንና የሚጨብጠውን ያጣ አሪዮስ መሆኑን ለማሳያ ያክል የተወሰነ ጉዳዮችን ማንሳት ይቻላል። አገር አጥፊ ወራሪ ቡድን ከምድረ ቀጽ ለማጥፋት ታጥቆ መነሳትን የሚጠይቅ የመሪ ግዴታ ሆኖ ሳለ ጠላትን ገፋ አድርጎ በመተው ለዳግም ሰቆቃ ማዘጋጀት ማለት በየትኛውም ዓለም ታይቶ የማይታወቅ አስገራሚ ተግባር መሆኑ የሰውየው የሴረኝነቱ መገለጫ መሆኑ ነው። ስልጣኑን በጉልበት ከያዘ በኋላ ብሔራዊ የእርቅና የምክክር ኮሚሽን የሚባል የይስሙላ ቡድን አቋቁሞ የህዝብን አመለካከት በማዛባት የለየለት ብቸኛ መንግስቱ ኃይለማርያም ሆኖ ለመዝለቅም የተቀመረች ሂሳብ ሆና ውጤቷ ኔጌቲቭ ኢምፕሊኬሽን የሚኖራት መሆኑን ያልተረዳ ግትር ፍጡር እንደሆነ በሌላኛው ሰብዕና ውስጥ ማየት ይቻላል። ታጋይ የህዝብ ልጆችን አርዶ ከበላው ጭራቅ የባሰ ቆዳውን ቀይሮ የመጣ ቀይ አጋንንት መሆኑ ግልጽ ሆኖ ሳለ ከማንም በላይ የረቀቀ የህዝብ ጠላት እንደሆነ የተዘነጋቸው ብዙዎች እንደሆኑ በግልጽ መናገር ይቻላል። በሚሊዮን የሚቆጠር ችግኝ አስተከልኩ ባዩ የግብርና ባለሙያችን በሚሊዮን የሚቆጠሩ ዜጎቻችንን ከቀያቸው ነቅሎ ቋሚ የሆነ ረሃብና ርዛትን የተከለ የዚህ ዘመን የወጣለት አምባገነን ፍጡር ለመሆኑ ከብዙዎቹ ማንነት ውስጥ ተመዞ የሚወጣ መገለጫው ነው። የኢትዮጵያ ጉዳይ የሚመጣ ድርድር አንገቴ ይቀላል እንጂ የሚሆን ነገር የለም እያለ የስንቱን ዜጋ አንገት ሲያስቀላ እንደከረመ በሰከነ አእምሮ ለሚያየው ሁሉ ገሃድ እውነታነቱ የሚያጠራጥር አይሆንም። መዳረሻ ቢት የቀሮ መንጋዎችን የፈለፈለውን እባብ ወህኒ ቤት አጉሮ ሌላ እንቁላል እስከሚፈለፈል ድረስ ባይነ ቁራኛ ሲጠብቅ የከረመና አሁንም ለዳግም እልቂት ታጥምቆ የለቀቀው መሆኑን ከሻሸመኔ ከተማ ዘቅዝቆ የተሰቀለው ዜጋ ደም ይፈርዳል። እንዲህ እያል ብዙ ነገር ልናነሳ እንችላለን። ነገር ግን ወሬ ቢበዛ ባህያ አይጫንም እንደሚባለው እንዳይሆንብኝ ማሳረጊያ ሐሳቤን ለጠቃስና የሁለተኛውን ክፍል መልእክቴን ልቋጭ። ከስልሳ ዓመታት በላይ የግፍ እሳት እየነደደብን ያለው እንደ ሕዝብ የሕዝብነት ባህሪ አላሳይ በማለታችን እንደሆነ ብዙ ጊዜ ተደጋግሞ ሲጠቀስ ቆይቷል። ከነጻነት ይልቅ ባርነትን መርጠን ለሰብን የማምለክ አባዜ በተጠናወተን መጠን የላይኛውን ተሸክመን ለታችኛው የምናጎበድድ ብዙዎች መሆናችን ደግሞ የረዘመ የመጣው ዕድሜ ጠገብ መከራችን ይናገራል። ወደድንም ጠላንም ግለሰብ አምላኪዎች ሆነናል። በልዩ ልዩ መሰሪ የሕዝብ ክፍሎች ተጽዕኖ ስር ወድቀን የሕዝብ መንግሥት እንዳይመጣ በሚደረገው ሴራ ላይ የበኩላችንን ድርሻ እየተወጣን መሆኑን ማጤን ተገቢ ነው እላለሁ። የማናውቀው መንፈስ አድሮብን ከትግል ይልቅ መገዛትን በመምረጥ የታጋዮችን ድካም በከንቱ እያስቀረን ስቃያችን ረዝሞ ሌቱ እንዳይነጋ የምናደርግበት ልማዳችንም አንዱ የዚሁ ተነጣይ ክፍል አካል ለመሆን የበቃ ነው። አመፅን እንደ ጦር ፈርተን ያምባገነን በትር ሲነርተን መቋቋማችን ደግሞ በራሳችን የፈረን ዳኞች ለመሆን የወሰን ዳተኞች ነን ለማለት ይቻላል። ሕዝባዊ አመፅ የአምባገነኖችን ጡንቻ የሚያዝል ዋነኛ በትር መሆኑን እያወቅ ሁሉን እሺ ባይ ሆነን በኑሮ ውድነት ስንጠበስ አብይና ግብረ አበሮቹ ጮቤ መርገጣቸውን ከማወቁ ላይ ግን የኋሊት መጓዛችንን መርጠን ተቀምጠናል። የመጓጓዣ አገልግሎት ሳይቀር ስኳርና ዘይት ለማግኘት ሰልፍ በሆነባት የአብይ አህመድ የዙፋን አገር ዴሞክራሲን ለማስፈን በሚደረገው ትግል ላይ እገዛ ማድረግን እየጠላን ያገዛዙ ካድሬዎች እንዲጫወቱብን መውደዳችን ግን ምን ያህል በራሳችን ላይ የመከራ አክሊል ለመጫን በልማት ትብታብ ታስረን የኖርን መሆናችን ነው። አገር መጫወቻ ሆናለች ማለት ብቻም ሳይሆን ቅርጫ ሆናለች። ኑሮ ውድነቱ፣ ሰላም ማጣቱና አለመረጋጋቱ፣ ስርዓት አልበኝነቱና የሀገር ሀብት ምዝበራው ኢትዮጵያን ከሶማሊያ በታች እንድትሆን አድርጓታል። አብይ አህመድ የለየለት አውሬ ሲሆን ከስሩ ያሉት አበጋዞች ደግሞ የወጣላቸው ዘራፊ ሽፍታዎች ሆነዋል። ኢትዮጵያ በዚህ ሁኔታ የምትቀጥል ከሆነ ስም የሌላት ምድር እንደምትሆን የሚያጠራጥር ነገር አይሆንም። ገንዘብ ከፋዩ ቀርቶባቸው እንጂ ቀብድ ተቀብለው ሊሸጧት የተስማሙ መሆኑን ከብዙ አቅጣጫ መረዳት ለቻለ ሁሉ አገር ገበያ ወጣለች። ስለዚህ አገር አለኝ የሚል ማንኛውም ዜጋ መታለንን አሽቀንጥሮ ጥሎ ያፓና ተመሰል አገር ወዳድ ታጋዮች ጋር በመሆን በአብይ አህመድ የሚመራውን አገር አጥፊ ግንደ ቆርቆር ግሪሳ ማጥፋት የመኖር ዋስትና ማረጋገጫ ነው እያልኩ የዛሬውን መልእክቴን ከዚሁ ላይ እቋጫለሁ። ሆዳምነቱ ለዚህ ካበቃው በሚለው ያያሌው መስፍን ሙዚቃ ልለያችሁ። ቸርን ሰንበት።
I got you, oh, got me here, but I'm Lagere,